The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2007 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል። ባይዘኝ ወደ አገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያ አይደለም ማለት አይደለም።
አቶ አንዳርጉ በረሃ በኬንያ የኢትዮጵያ ኤምባሲ ሁለተኛ ጸሐፊ ናቸው። ማላዊ ስለሚገኙ ኢትዮጵያውያን ፍልሰተኞች ከሚናገሩት የተቀነጨበ ነው። ዝርዝር ዘገባ አለን። ለአርዕስተ ዜናው ቆንጅት።
አቃቤ ሕግ ስብሰባን በማወክና የሐሰት ወሬ በማውራት ሕዝብን አነሳስተዋል ብሎ ክስ ያቀረበባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀሩ። ከአዲስ አበባ አጠር ያለ ዘገባ አለን። ዩጋንዳ አልሸባብ ደቡባዊ ሶማሊያ በሚገኘው የአፍሪካ ህብረት ሰራዊት ካምፕ ላይ ባደረሰው ጥቃት 12 ወታደሮቿ እንደተገደሉባት አረጋግጠች የሚል ዜናም አለን። ላይቤሪያ እንደገና ከኢቦላ ቫይረስ ነጻ ነች ተብሎ በዓለም የጤና ድርጅት ታውጆላታል። እነዚህን ይዘናል።
አሁን የዓለም ዋና ዋና የሰዓቱ ዜናዎች ይሰማሉ።
አቃቤ ሕግ ስብሰባን በማወክና የሐሰት ወሬ በማውራት ሕዝብን አነሳስተዋል የሚል ክስ ያቀረበባቸው 14 ተጠርጣሪዎች የመከላከያ ምስክር ሳያሰሙ ቀርተዋል። በችሎት ጽህፈት ቤት ቀርበው ተለዋጭ ቀጠሮ እንደተሰጣቸው ዘጋቢያችን መለስካቸው አምሃ ከአዲስ አበባ በላከው ዘገባ ገልጿል። ቀጥሎ ይቀርባል።
መንግስት አሸባሪውንና እስላማዊ መንግስት ነኝ የሚለውን አይኤስን ለማውገዝ ባለፈው ሚያዝያ 14 ቀን 2007 ዓ ም ጠርቶት በነበረው ትዕይንተ ህዝብ ላይ በተፈጠረው ሁከት ሳቢያ ተይዘው አቃቤ ሕግ ስብሰባን በማወክና ሐሰተኛ ወሬ በመንዛት ህዝብን በማነሳሳት ወንጀል የከሰሳቸው 14 ተጠርጣሪዎች ዛሬም የመከላከያ ምስክሮቻቸውን ሊያሰሙ እንዳልቻሉ ታወቀ። እነዚህ ተከሳሾች ዛሬ በፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ተረኛ ችሎት ጽህፈት ቤት ቀርበው የነበረ ቢሆንም ዳኛው ቀጠሮ ለመስጠት ብቻ እንደተገኙ ገልጸው ለጥቅምት 8 ቀን 2008 ዓ ም ምስክሮቻቸውን አቅርበው እንዲያሰሙ ተለዋጭ ቀጠሮ ሰጥተዋቸዋል። በተመሳሳይ ክስ ፍርድ ቤቱ ላለፉት አምስት ወራት ሲቀርቡ ከነበሩት በጠቅላላ 19 ተከሳሾች መካከል ከአንድ ወር በፊት በኃይሉ በቀለ፣ ሙከሚል ሁሴን፣ ንጉሡ ታደሰ፣ አይተነው ቀለም ወርቅና ቸርነት ደመቀ የተባሉ ተጠርጣሪዎች ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ከእስር መፈታታቸውም ታውቋል። በተጠረጠሩበት ወንጀል የመከላከያ ምስክር እንዲያቀርቡ የተጠየቁትና በአሁኑ ጊዜ በእስር ቤት የሚገኙት 14 ተከሳሾች ናቸው። ከእነዚህ መካከል አራቱ ሴቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሶማሊያው ጽንፈኛ ቡድን አልሻባብ ደቡባዊ ሶማሊያ ጃናሌ ከተማ በሚገኘው የአፍሪካ ህብረት ሰራዊት የጦር ሰፈር ላይ ባለፈው ማክሰኞ ባደረሰው ጥቃት 12 ወታደሮቿ እንደተገደሉባት ዩጋንዳ አረጋገጠች። የዩጋንዳ ጦር ቃል አቀባይ ፓዴ አኩንዳ እንደገለጡት የ10 ዩጋንዳውያን ወታደሮች አስከሬኖች ዛሬ ከሞቃዲሾ ዩጋንዳ ተወስደዋል። የአፍሪካ ህብረቱ ጦር ሶማሊያ የሚገኘው አሚሶም ወታደሮቹን በሙሉ አግኝቷል ያሉት ሚስተር አኩንዳ ከሞቃዲሾ 120 ኪሎ ሜትር ርቀት ላይ ከሚገኘው ከጃናሌው ጣቢያ የደረሰበት የጠፋ አንድም ወታደር የለም ብለዋል። የአልሻባብ ተዋጊዎች በማክሰኞው ጥቃት ወደ 70 የሚደርሱ የዩጋንዳ ወታደሮች ገድለናል ሲሉ ቪኦኤ ያነጋገራቸው ምንጮች ግን 20 ቢሆኑ ነው ብለዋል። የዩጋንዳው የጦር ቃል አቀባይ በመግለጫቸው የማክሰኞው ጥቃት ጨዋታውን ቀይሮታል ብለዋል። አልሻባብ ተገቢው አጸፋ እንደሚደርሰው ይወቀው በማለትም ዝተዋል። አያይዘውም ጥቃት ቢደርስብንም ሶማሊያን ለማረጋጋት የምናደርገውን ጥረት አናቆምም ሲሉ ቁርጠኝነታቸውን ገልጸዋል። ይህ በዚህ እንዳለ የዩጋንዳ የመከላከያ ኃይሎች አዛዥ ጀኔራል ኤድዋርድ ዋማላ የጃናሌን የውጊያ ግንባር ላይ የተሰለፉትን ወታደሮች ጎብኝተው የሀገራቸውን ሰራዊት ያነጋገሩ ሲሆን የጦር ሰፈሩ ላይ ጥቃት ያደረሱትን የአልሻባብ ኃይሎች በመጋፈጣቸው አሞግሰዋቸዋል።
ላይቤሪያ ባለፉት 42 ቀናት በገዳዩ የኢቦላ ቫይረስ መያዙ በላቦራቶሪ የተረጋገጠ አንድም ሰው ባለመገኘቱ የዓለም የጤና ድርጅት ሀገሪቱን አሁንም ከኢቦላ ነጻ ሲል አውጆላታል። የዓለም የጤና ድርጅቱ ዜናውን ይፋ ያደረገው ዛሬ ሐሙስ ሲሆን ከአሁን ጀምሮ ታዲያ ለቀጣዮቹ 90 ቀናት ማለት ለሶስት ወራት ቫይረሱ ብቅ ይል እንደሆነ ብርቱ ክትትል ይደረጋል። ላይቤሪያ መጀመሪያ ላይ ከኢቦላ ነጻ መሆኗ እንደ አውሮፓውያን አቆጣጠር ግንቦት 9 ቀን ታውጆ እንደነበርና ብርቱ ክትትል የሚደረግበትን ወቅት እንዳጋመሰች ግን ሰኔ 29 ቀን አንድ የ17 ዓመት ወጣት በቫይረሱ ተይዞ መሞቱን የዓለም የጤና ድርጅት እንዳስታወቀ የሚታወስ ነው። ከዚያ ወዲህ 5 ሰዎች ተጋልጠው 2 መሞታቸው ተመልክቷል። ለቫይረሱ የተጋለጠ አንድም የጤና ሰራተኛ አለመኖሩን WHO አክሎ አስታውቋል።
የቀድሞው የኮንጎ አማጽያን መሪ ቦስኮ ንታጋዳ ዛሬ በሄጎ ዓለም አቀፍ የወንጀል ፍርድ ቤት የክስ ሂደቱን ሊመለከት ለተሰየመ ችሎት ሰውም አልገደልኩም የጦር ወንጀለኛም አይደለሁም ሲል ቃሉን ሰጠ። ዘ ተርሚኔተር ወይም ደምሳሹ በሚል ቅጽል ስም እንደምጠራ አውቃለሁ፣ ግን ያ ስም እኔን አይገልጸኝም አይደለሁም ማለቱ ተጠቅሷል። ወታደር ነኝ እንጂ ወንጀለኛ አይደለሁም። እኔ ሲቪሎችን አላጠቃሁም፣ ከጥቃት ስጠብቃቸው ኖርኩ እንጂ ብሏል። የንታንጋዳ ቃል የዓለም አቀፉ ፍርድ ቤት አቃቤ ሕጎች ሰውየውን ከገለጹበት ጋር በከፍተኛ ደረጃ ይቃረናል። ከሳሽ አቃቤ ሕጎቹ እንደ ንታንጋዳ በአውሮፓውያኑ የዘመን አቆጣጠር ከ2002 እስከ 2003 የመሩት የኮንጎ አርበኞች አንድነት ድርጅትን በኢቱሪ ክፍለ ሀገር መጠነ ሰፊ ግፍ በሕዝብ ላይ ፈጽሟል። አንድ የጥቃቶቹ ሰለባዎች ጠበቃ እንዳሉት የ12 ዓመት ሴት ልጆች ሳይቀሩ ለከፍተኛ የሽምቅ ተዋጊ አዛዦች በግድ በሚስትነት እንዲያገለግሉ ተደርገዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ላለፉት ቀናት ፖሊሶች ዘግተውት የነበረው የሃንጋሪ ዋና ከተማ የቡዳፔሽቱ ዋናው የባቡር ጣቢያ ዛሬ ሲከፈት በዚያ ተኮልኩለው ሲጠባበቁ የነበሩት ፍልሰተኞች ግር ብለው ጣቢያው ገብተዋል። ይሁን እንጂ ፖሊሶች ወደ ሰሜን ማለት ወደ ጀርመን አካባቢ የሚሄድ ባቡር እንደሌለ ተናግረዋል። ላለፉት 2 ቀናት በባቡር ጣቢያው ወደ ጀርመን ሄደን ጥገኝነት እንጠይቃለን በሚል ተስፋ ሲጠባበቁ ከነበሩት ፍልሰተኞች ጋር ተፋጠው የቆዩት የሃንጋሪ ፖሊሶች ዛሬ ነው ጣቢያውን ለቀው የወጡት። ይሁንና ፍልሰተኞቹ ጣቢያው እንዲገቡ ቢፈቀድላቸውም ጉዞ ለመቀጠል ስላልተፈቀደ ወዴት መሄድ እንደሚችሉ ግራ የተጋባ ሁኔታ ተከስቷል። ሰኞ ዕለት ጀርመን የፍልሰተኞች የጥገኝነት ማመልከቻ እንደምትቀበል ማስታወቋን ተከትሎ ወዲያው የሃንጋሪ ባለስልጣናት ፍልሰተኞቹ የአውሮፓ ሕብረት የይለፍ ፈቃድ ሰነድ ሳይዙም እየተሳፈሩ እንዲሄዱ ፈቅደውላቸው ነበር። በማግስቱ ማክሰኞ ነው በድንገት ሀሳባቸውን ለውጠው መከልከል የጀመሩት። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን አገራቸው ድንበር ላይ የተፈጠረውን ችግር ጀርመንን እንጂ እኛን የሚመለከት አይደለም ማለታቸው ተጠቅሷል። የአውሮፓ ፓርላማ ፕሬዚደንት ማርቲን ሹልስ በበኩላቸው ችግሩ የጀርመን ብቻ ሳይሆን መላ አውሮፓን የሚመለከት ነው ብለዋል።
የቻይና ፕሬዚደንት ሺ ጂንፒንግ ከዓለም እጅግ ግዙፉ የሆነውን የሀገራቸውን ጦር ሰራዊት በአስር ከመቶ ማለትም በሦስት መቶ ሺህ ወታደር ለመቀነስ ያላቸውን እቅድ አወጡ። ፕሬዚደንቱ እቅዳቸውን ይፋ ያደረጉት በሁለተኛው የዓለም ጦርነት ፍጻሜ አካባቢ ወታደራዊቱ ጃፓን ድል የተመታችበትን መታሰቢያ ምክንያት በማድረግ በተካሄደ የሰራዊታቸው የሰልፍ ትርኢት ላይ ነው። በትርኢቱ ላይ አብዛኞቹ የምዕራብ ሀገሮች መሪዎች ያልተገኙላቸው ሲሆን አንዳንዶቹ ዘንድ እንዲያውም ቻይና ምን አይነት ወታደራዊ ምኞት ብትሰንቅ ነው የሚል ስጋት ቀስቅሷል። በቤጂንግ የቲያናንመን አደባባይ የታንኮች፣ የተወንጫፊ ሚሳይሎች፣ የሰው አልባ አይሮፕላኖች የሰራዊት ሰልፍ ትርኢቱ ካበቃ በኋላ ፕሬዚደንቱ ባሰሙት ንግግር የሰራዊታችንን ብዛት የምንቀንሰው ለሰላም ስንል ነው ብለዋል። አክለውም ቻይና ጎረቤት ሀገሮችን የመቆጣጠርም ሆነ ሌሎች ሀገሮችን በሚጎዳ መልኩ የመስፋፋት ዓላማ የላትም ብለዋል። የሰራዊት ቅነሳው በአውሮፓውያን የዘመን አቆጣጠር በ2017 ዓ ም የሚጠናቀቅ መሆኑን የቻይና ባለሥልጣናት አስረድተው በሁለት ዓመት ውስጥ ማለት ነው ጦር ሰራዊቱን የሚያዳክም እንደማይሆን ግን ተናግረዋል። በዛሬው ዝግጅት ላይ በርካታ የዓለም መሪዎች የተገኙ ሲሆን ፕሬዚደንቱና ባለቤታቸው ፔንግ ሉዋን ተቀብለዋቸዋል። ከታዋቂ እንግዶች መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የደቡብ ኮሪያ ፕሬዚደንት ፓርክ ጊንሂ ይገኙባቸዋል። ከአካባቢው ከቪየትናም በስተቀር ከቻይና ጋር የግዛት ይገባኛል ጭቅጭቅ ያላቸው አገሮች በሙሉ ማለት ይቻላል አልተገኙም።
የኢራኑ መንፈሳዊ መሪ አያቶላ አሊ ሐሚኒ ከስድስቱ የዓለም ሀያላን ስብስብ ጋር የተደረሰውን የሀገሪቱን የኒውክሌር መርሃ ግብር የሚገድብ ስምምነት ፓርላማው ድምፅ እንዲሰጥበት የሚደግፉ መሆናቸውን በዛሬው ዕለት አስታውቀዋል። ፓርላማው በዚህ ጉዳይ ገሸሽ መደረግ የለበትም ያሉት አያቶላው አባላቱ ስምምነቱን እንዲደግፉትም ሆነ ውድቅ እንዲያደርጉት እኔ ያልነግራቸውም ራሳቸው ይወስኑ ማለታቸው ተጠቅሷል። አያቶላ አሊ ሐሚኒ ይህን ያሉት የዩናይትድ ስቴትስ ምክር ቤት በዚህ በመስከረም ወር እንደ አውሮፓውያን አቆጣጠር ማለት ነው አጋማሹ ላይ በውሉ ላይ ክርክር አድርጎ ሲያበቃ ድምፅ ሊሰጥ እየተሰናዳ ባለበት በዚህ ወቅት ነው። ዲሞክራቷ የመወሰኛው ምክር ቤት አባል ባርባራ ሚኮልስኪ ውሉን ደግፈው ድምጻቸውን እንደሚሰጡ በማስታወቃቸው ለዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በከፍተኛ ደረጃ የሚያበረታታ ሆኖ ተገኝቷል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሳዑዲ አረቢያ ንጉሥ ሳልማንን ነገ አርብ በዋይት ሀውስ ተቀብለው ያስተናግዳሉ። ንጉሡ ዩናይትድ ስቴትስን የሚጎበኙት ኢራቅ፣ የመንና ሶሪያ ውስጥ እየተካሄደ ያለው ጦርነቱ እየተካሄደ ባለበትና ኢራን በመካከለኛው ምስራቅ የምታሳየው ባህሪ ብዙዎችን እያሳሰበ ነው በሚባልበት ወቅት መሆኑ ነው። ንጉሥ ሳልማን ንጉሥ አብደላ ማረፋቸውን ተከትሎ ባለፈው ጥር ዙፋኑን ከወረሱ ወዲህ ዩናይትድ ስቴትስን ሲጎበኙ ይህ የመጀመሪያ ጊዜያቸው ይሆናል። የዜናው ክፍለ ጊዜ ተጠናቀቀ። ለቀሪ ዝግጅቶች እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 ምሽት ፕሮግራማችን ነው።
ሰው ካረሰው ሰለሞን የአክሱም ሐውልት በሚመለስበት ሰዓት እናስታውሳለን። የዛሬ 10 ዓመት እና በሁለት አንቶኖቮች መቶ ስንት ነገር ሲደረግ ነበር እና ያ 160 ቶን ነው የሚመዝነው እና የእሱን ያክል 460 ሚሊዮን የአክሱም ሐውልቶች ማለት ነው በአመት የሚቀጥበ ነው።
ዶክተር ጌታቸው አሰፋ ካናዳ የሚገኙ ኢትዮጵያዊ ሳይንቲስት ናቸው። ስለ ሰሞኑ የአላስካ የአየር ንብረት ጉባኤ ከተናገሩት የተቀነጨበ ነው። በተፈጥሮ አካባቢ ዝግጅታችን ይመለሳሉ።
ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው።
አስተካክለን አለመናገራችን፣ አለመጻፋችን የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም።
ቋንቋው አማርኛ። ተወያዮቹ ዶክተር ሂሩት ካሳው የባህር ዳር ዩኒቨርሲቲ የአማርኛ ማበልጸጊያ ማዕከል ዲሬክተርና ሊቀ ሕሩያን በላይ መኮንን የቋንቋዎች ጥናት ባለሙያ መምህርና ደራሲው ናቸው። በሁለተኛው አጋማሽ በባህልና ማህበረሰብ ይወያያሉ፣ ጠብቋቸው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ህገወጥ የተባሉና ብዙዎቹ ኢትዮጵያውያን የሆኑ ከ300 በላይ ስደተኞች ፍርዳቸውን ጨርሰው ነገር ግን አሁንም ማላዊ ውስጥ በቁጥጥር ስር መሆናቸው ተገልጿል። የማላዊ መንግሥት ባለሥልጣናት ማረፊያ ቤት የሚቆዩት ወደ አገራቸው ለመላክ ያለው ዝግጅት እስከሚጠናቀቅ መሆኑን ይናገራሉ። የሰብአዊ መብቶች ተሟጋቾች ግን ሰዎች ፍርዳቸውን ከጨረሱ በኋላ እስር ቤት ማቆየት ህገወጥ አሰራር ነው ይላሉ። የቪኦኤው ሪፖርተር የላሜክ መሲና ዘገባ ከብላንታየር ደርሶናል። አዲሱ አበበ ያንንና ራሱም ወደ ማላዊ እንዲሁም ናይሮቢ ወደሚገኘው የኢትዮጵያ ኤምባሲ ደውሎ ያገኘውን መረጃ አካቶ ተከታዩን አቀናብሯል።
የማላዊ ኢሚግሬሽን ባለሥልጣናት እንደሚሉት ፍልሰተኞቹ የተከሰሱትና ለእስር የተዳረጉት ህጋዊ መረጃ ሳይኖራቸው ማላዊ በመግባታቸው ነው። የኢሚግሬሽኑ አፈቀላጤ ጆሴፍ ቻውዋ አሁን በእስር ላይ ስለሚገኙት ፍልሰተኞች ሲናገሩ
በመላ አገሪቱ በሚገኙ የተለያዩ እስር ቤቶች 358 ፍልሰተኞች ይገኛሉ። ብላንታየር ውስጥ 7፣ ዴድዛ ውስጥ 32፣ ኒሺ ውስጥ 64፣ ማላዊ ዋና ከተማ ሊሎንግዌ ውስጥ ደግሞ 255 ፍልሰተኞች በቁጥጥር ስር የሚገኙ ሲሆን ከእነዚህ ውስጥ ብዙዎቹ ከኢትዮጵያና ከኮንጎ ናቸው
ብለዋል። ብዙዎቹን ወደ አገሮቻቸው ለመላክ በዝግጅት ላይ ነን ሲሉም አክለው ተናግረዋል። ለእስረኞቹ መብት መከበር የቆሙት ቪክተር መሃንጎ ግን ፍርዳቸውን የጨረሱ ሰዎች በቁጥጥር ስር የሚቆዩበትን አሰራር ኮንነዋል።
ሕገ ወጥ አሰራር ነው። ንጹሐንን እስር ቤት በማቆየት ሕጉን እያፈረሱ ናቸው። ሕጉ አንድ ሰው ፍርዱን ከጨረሰ በኋላ እስር ቤት ማቆየት ትክክል አይደለም ነው የሚለው። የእኛ እስር ቤቶች በሰዎች የተጨናነቁ መሆናቸው እየታወቀ ፍርዳቸውን የጨረሱትን እዚያው አስሮ ማቆየት ከፍተኛ በደልና ጭካኔ ነው።
ለመሆኑ የእስር ቤቶቹ ይዞታ ምን ይመስላል? ባለፈው ሳምንት በዚህ ጉዳይ ላይ ተከታታይ ዘገባ ባቀረብንበት ጊዜ ሁኔታውን በቅርብ ያዩትን በማላዊ የዶክተርስ ዊዛውት ቦርደር የድንበር የለሽ ሐኪሞች ምክትል ኃላፊ የሆኑትን ኒኮሌት ፒዮምየንን አነጋግሬያቸው ነበር።
አንዳንዶቹ ኢትዮጵያውያን ከተመጣጠነ ምግብና ፕሮቲን እጥረት በመጣ የቆዳ ህመም ተይዘዋል። በዚህ የተነሳ ብዙ ኢትዮጵያውያን በየቀኑ ወደ ክሊኒካችን ይመጣሉ። እስር ቤቱ ውስጥ ቲቢ ወይንም የሳምባ ነቀርሳ አለ። እናም 3 ኢትዮጵያውያን ቲቢ እንዳለባቸው በምርመራ ታውቋል። እዚያው እስር ቤት እንደተያዙም ነው የሚታመነው።
ይህ የሚሆንበትን ምክንያትም ኒኮሌት ገልጠውልኛል።
እስር ቤቱ በጣም የተጨናነቀ መሆኑ ነው ችግሩ። 50 ሰዎች እንዲይዝ በተሰራ ቤት ውስጥ ነው እስከ 160 ሰዎች የገቡት። ይታይ እንግዲህ በዚህ ሁኔታ እንደ ቲቪ ያለ ተላላፊ በሽታ ባለበት ቤት ውስጥ ምን ሊከሰት እንደሚችል መገመቱ ቀላል ነው። አደጋው እጅግ ከፍተኛ ነው። በዚያ በተጨናነቀ ቤት ውስጥ አንድ ሰው ቲቢም ሆነ ሌላ ተላላፊ በሽታ ካለው ሌሎቹ መያዛቸው የማይቀር ነው።
ይዞታቸው አስከፊ በሆኑ እስር ቤቶች የሚያጋጥመው አደጋ በተላላፊ በሽታ መለከፍ ብቻ አይደለም፣ ወደማይቀረው ዓለም መሰናበትም አለ። ከሁለት ሳምንታት በፊት ያነጋገርኳቸው ሚስ ኒኮሌት ተጨባጭ ምሳሌ ያነሳሉ።
በጣም ያሳዝናል። ከሁለት ሳምንታት በፊት አንድ የ27 ዓመት ዕድሜ ያለው ኢትዮጵያዊ ሞቷል። በጠና ታሞ ነበር። አለመታደል ሆኖ የእስር ቤቱ አሰራርም ለዚህ አደጋ አጋላጭ ነው። ያም ህሙማን በቶሎ ወደ ሆስፒታል አይላኩም። የዚህን ሰው አሟሟት በትክክል መናገር አልችልም። እርግጥ የመሽናት ችግር ነበረበት። በዚህም ላይ ራሱን በውል አያውቅም ነበር። እናም ወደ ሆስፒታል እንዲልኩት ተናገርን። የሚያሳዝነው ግን 2 ቀን ፈጀባቸው። የእስር ቤቱ ኃላፊዎች የሚሉት የታመሙትን ወደ ሆስፒታል መላክ የማላዊ ኢሚግሬሽን ኃላፊነት ነው። በመካከሉ የሰው ሕይወት ያልፋል። አሳዛኝ ነው።
የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ ሲገልጡ ፍርዳቸውን የጨረሱትን ፍልሰተኞች እስር ቤት ያቆየናቸው ከክፋት አንጻር አይደለም ነው የሚሉት።
በአሁኑ ሰዓት ቤት አግኝተን አስቀምጠናቸዋል። የማላዊ ሪፑብሊክ ሕገ መንግሥትም እነዚህን ፍልሰተኞች ማገገሚያ ቤት ፈልገን እንድናስቀምጥ ይደነግጋል። እናም አሁን በማድረግ ላይ ያለነው ወደ አገሮቻቸው እስከሚሄዱ ቤት ፈልገን እያስቀመጥን ነው። ምንም አይሰሩም፣ ወደ አገሮቻቸው የሚሄዱበትን ቀን እየጠበቁ ነው።
ገለጻው ለመብት ተሟጋቹ ሞሃንጎ አልተስማማቸውም።
Is that the home or a prison? How come someone is provided to sit in prison?
ያ ምን መሆኑ ነው? መኖሪያ ቤት ወይስ እስር ቤት? እስር ቤት ውስጥ ያለ መጠለያ ምን አይነት ነው? እናንተዬ ለምን ይሆን የተሻለ መጠለያ ቤት መስጠት ያልተቻለው?
የማላዊ እስር ቤት ዋና ኮሚሽነር ኬኔዲ ኒኮማ ለቪኦኤ በሰጡት ቃል የፍልሰተኞቹ በዚህ ሁኔታ ውስጥ መገኘት የማላዊ መንግስትንም ሳያሳስብ አልቀረም ይላሉ።
We are spending too much for these people where we are not supposed to spend and the government has
ለነዚህ ፍልሰተኞች የምናወጣው ገንዘብ ማውጣት ካለብን በላይ ነው። እነዚህን ሰዎች ወደ ኢትዮጵያ ለመውሰድ መንግስት አውሮፕላን መከራየት ይኖርበታል። እንደገና ይህም ሌላ የመንግስት ወጪ ነው።
የማላዊ ኢሚግሬሽን ቃል አቀባይ ጆሴፍ ቹዋ እነዚህ ፍልሰተኞች ወደ አገራቸው የሚሄዱበትን ቀን በትክክል መናገር እንደማይችሉ አመልክተው ቢሮአቸው ለዚህ የሚሆን ወጪም እንደሌለው ነው ለቪኦኤ የተናገሩት። የቃል አቀባዩ አገላለጥ ግን የመሳፈራቸው ጉዳይ ለምን ይሆን የማላዊን ባለስልጣናት ያሳሰበው የሚል ጥያቄ ያጭራል። ለምን ሰሞኑን ያነጋገርናቸው ባለም አቀፉ የፍልሰተኞች ድርጅት ማለትም IOM የማላዊ ቢሮ ኃላፊ ሪቻርድ ትሮሼ ድርጅቱ ኢትዮጵያውያኑን በራሱ ወጪ ወደ አገራቸው ለመመለስ ዝግጅቱን እያጠናቀቀ ነው ብለውናልና ድርጅቱ ወደ 400 ኢትዮጵያውያኑን ወደ አገራቸው ለመመለስ ተዘጋጅቷል፣ በጀቱም አለኝ ብሏል የተባለው እነት ነው ላልነው ጥያቄ ነበር ይሄን የተናገሩት።
Yes, yes. Actually what she said is correct.
አዎ አሁን ያልከው እውነት ነው። 3 የኢትዮጵያ ባለስልጣናት ወዲህ ወደ ማላዊ ይመጡና ኢትዮጵያውያኑን ካነጋገሩት ማለትም ቃለ መጠይቅ ካደረጉላቸው የማላዊ ባለስልጣናት ጋር ይገናኛሉ። ከዚያ ማንኛውን የሚወረቀት ስራ አጠናቀው IOM የበኩሉን ኃላፊነት ጨርሶ ሰዎቹን ወደ አገራቸው በመመለስ ረገድ የሚጠበቅበትን ሚና ይጫወታል ማለት ነው።
የIOM ዳይሬክተር ዛሬ እንደገለጡልኝም ማላዊ ይገባሉ የተባሉት የኢትዮጵያ መንግስት ባለስልጣናት የፍታችን ማክሰኞ እንደሚገቡ አረጋግጠውልኝ ቁጥራቸውም ቢያንስ 4 ቢበዛ 5 ይሆናል ነው ያሉኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለምና የዚያን አካባቢ ጉዳይ የሚከታተለው ናይሮቢ የሚገኘው የኢትዮጵያ ኤምባሲ ነው። ይህንኑ በተመለከተ በናይሮቢ የኤምባሲውን ሁለተኛ ጻፊ አቶ አንዳርጉ በርሃን አነጋግራቸዋለሁ።
በእኛ በኩል ጨርሰናል ከኤምባሲ ሁለት ሰው ከዚህ ናይሮቢ የሚገኘው ኤምባሲያችን ከኢሚግሬሽን ሁለት ሰው 4 ሰው ሴፕተምበር 8 ማላዊ ይገኛሉ ይገመታል። ኦሬዲ መንግስት ወስኗል
በሚመጣው ማክሰኞ ማለት ነው።
አዎ አሁን ምንድነው ከዚህ ፍት እንዳልኩ ፍቃደኛ የሆነ ወደ ሀገር ይመለሳል ያለ ኢትዮጵያዊ ትራቭል ዶክመንት ተዘጋጅቶለት ወደ ሀገር ይመለሳል። አልመለስም ያለ ሰው ግን መንግስት አያስገድድም። በዚህ ፕሮሰስ ይሄ ነው አይ የሚከተለውም ይሄ ነው። በእኛ መንግስት በኩልም ያለው ይሄ ነው። አልመለስም ያለ ኢትዮጵያዊ ማስገደድ አንችልም።
ገባኝ። እንደውም ባለፈው አቶ አንዳርጉ ሲገልጡልኝ አልመለስም ያሉትን እንኳን UNHCR ሊረዳ የሚችልበትን መንገድ እንደ ኢትዮጵያዊነታቸው እኛም ኤምባሲ ስራችን በመሆኑ የምንችለውን እንረዳለን ብለውኛል አስተውሳለሁ።
አዎ ምንድነው አሁን ካሉበት አካባቢ አንዳንድ ችግር እንዳይደርስባቸው ኤምባሲ ፕሮቴክት ያደርጋል ባይዘኝ። አሁን ያልካሉት ወደ ሀገር ቤት አንመለስም ካለ ይሄ ሰውዬ ኢትዮጵያ አይደለም ማለት አይደለም። ባለበት አካባቢም ፕሮቴክትድ እንዲሆን በዛ ግርግና ስርዓት መሰረት ወደ ሀገሩ እንዲመለሰው ምክንያት ማላዊ አልፈልግህም የእስር ጊዜው ጨርሷል መመለስ አለበት ነው እንግዲህ እኛ መንግስት ጋር እየተነጋገረ ያለው። አሁን አልመለስም ካለ ማላዊም የራሱ ህግ አለው ያቆየው አይችልም እዛ እስር ቤት እኮ። ስለዚህ እኛ መመለስ አለበት ብለን እንትን ባለን አልመለስም የሚል ነገር ከሆነ ግን ከሰው ሀገር ገብተን እኛ ሰውን አፍናን አንወስድም። ይሄን ያለው እንግዲህ
ከተሰኞ ምን ያህሉ ኢትዮጵያውያን ወደ ሀገራቸው ሄዱ? እዚያስ በምን ሁኔታ ነው የሚቋቋሙት? አንመለስም ያሉት ኢትዮጵያውያን አቶ እንዳርጉ እንዳሉት ኢትዮጵያውያን አይደሉም ማለት አይደለምና እንደምን ሊረዱ ይችላሉ? እነዚህንና ሌሎች ተዛማች ጉዳዮችን አጠናቅረን ለማቅረብ እንሞክራለን። ለአሁኑ ሰላም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በቀድሞው የቻድ ፕሬዚደንት ሂስኒ ሀብሬ ላይ የፍርድ ሂደቱ የተጀመረው ባለፈው ሐምሌ 27 2007 ዓ.ም እንደነበርና ከሁለት ቀን በኋላ ፍርድ ቤቱ የመደበላቸው ጠበቆች መከላከያቸውን እንዲያዘጋጁ ጊዜ ለመስጠት በሚል ለሌላ ጊዜ ተላልፎ እንደነበረ የሚታወስ ነው። በዚሁ መሰረት የፍርድ ሂደቱን የፊታችን ሰኞ ጳጉሜን 2 ቀን 2007 ዓ.ም ተመረጥ ሴኔጋል ውስጥ እንደሚቀጥል ተነግሯል። ሀብሬ በ1982 እና በ1990 መካከል በሰብአዊ ፍጡር ላይ ወንጀል በመፈጸም ይከሰሳሉ። በሰዎች ላይ የጦር ወንጀልና ሰቆቃም አድርሰዋል ተብለው ተወንጅለዋል። እሳቸው ግን ጉዳያቸውን እንዲያይ የተቋቋመው ልዩ ፍርድ ቤት ህገ ወጥ ነው ሲሉ ይከራከራሉ። እኔ ወንጀለኛም አይደለሁ ሰውም አልገደልኩ ብለዋል። የባልደረባችን የሜሪያማ ዲያሎ ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል።
ለረጅም ጊዜ ሲጠበቅ ቆይቶ የፍርድ ሂደቱ ባለፈው ሐምሌ ሲከፈት የቀድሞው የቻድ መሪ ሂሴን ሀብሬ ልዩ ፍርድ ቤቱ ህጋዊ አይደለም ሲሉ ተቃውመዋል። ይሄ ህጋዊ የፍርድ ሂደት ሳይሆን ለማጭበርበር የቀረበ ትርኢት ነው ነበር ያሉት ሀብሬ። ጥቂት በፍርድ ቤቱ የተገኙ ደጋፊዎቻቸው ለሀብሬ ረጅም ዕድሜ ከተመኙ በኋላ ከፍርድ ቤቱ እንዲወጡ በተደረገበት ወቅት እዚህ በዩናይትድ ስቴትስ ፍሎሪዳ በሚገኘው ዓለም አቀፍ የሕግ ዩኒቨርሲቲ ኮሌጅ መምህሩ ቻርልስ ጄሎ ግን በስካይፕ አማካይነት ቀርበው ሲናገሩ የሂሴን ሀብሬ ክርክር የትም አይደርስም ብለዋል።
እንደ ፖለቲካ ክርክር ምናልባት ነጥብ ሊኖራቸው ይችል ይሆናል። ይሄ ግን ሕጋዊ ፍርድ ቤት ነው። የተቋቋመውም በሚገባ በሕጋዊ መንገድ ነው። ገለልተኛ ነው። ዳኞቹም በቀረቡባቸው ማስረጃዎች፣ የሕግ ጠበቆች ባቀረቧቸው መከራከሪያዎችና የራሳቸው የሀብሬ ጠበቆች በሚያቀርቧቸው የመከላከያ ሐሳቦች መሠረት ነው የሚፈርዱት። ስለዚህ ሀብሬ ፍርድ ቤቱን ሕጋዊ አይደለም ሲሉ ያቀረቡት ክርክር ዘላቂነት አይኖረውም።
የመጀመሪያው የፍርድ ሂደት ለሌላ ጊዜ እንዲዛወር የተደረገበት ምክንያት የሀብሬ ጠበቆች ፍርድ ቤት አንቀርብም በማለታቸው ነበር። በመሆኑም ፍርድ ቤቱ ሀብሬን የሚወክሉ ጠበቆችን ራሱ መድቧል። በፍርድ ሂደት አልተባበርም ላለ ተከሳሽ ጠበቆችን መመደቡ ለፍርድ ቤቱ አደጋ ቢኖረውም የፍሎሪዳ ዩኒቨርሲቲው የሕግ መምህር ቻርልስ ጃሎ እንደሚሉት ግን የሀብሬ ክርክር አዲስ አይደለም፣ ከዚህ በፊትም በሌሎች የፍርድ ሂደቶች የታየ ነው ሲሉ ያብራራሉ።
ይህን አይነቱን ክርክር ከዚህ ቀደምም ሰምተናል። የቀድሞው የላይቤሪያ ፕሬዚደንት ቻርልስ ቴይለር ልዩ ፍርድ ቤት በመጀመሪያው ቀን ሲቀርቡ፣ እኔ በቦታው ስለነበርኩ አይቻለሁ፣ ለሴራሊዮን የተቋቋመውን ልዩ ፍርድ ቤት እውቅና አልሰጥም ነበር ያሉት። በዩጎዝላቪያም የቀድሞው የሴርቢያ ፕሬዚዳንት ስሎቦዳን ሚሎሶቪች ተመሳሳይ ክርክር ነው ያሰሙት። ልዩ ችሎቱ ሕጋዊ አይደለም፣ የፖለቲካ ነው ነበር ያሉት።
በሕጉ መሠረት አንድ ተከሳሽ ፍትሕን በታጋችነት የመጠቀም መብት የለውም፣ ምክንያቱም የወንጀሉ ሰለባዎችም ፍትሕ የማግኘት መብት አላቸውና ሲሉ ቻርልስ ጃሉ ያስረዳሉ። ክሌማንት አቢፉታ በሂሴን ሀብሬ አስተዳደር ወቅት የፖለቲካ እስረኛ ነበሩ። ዛሬ የወንጀል ሰለባዎች ማኅበር ፕሬዚደንት ናቸው። መቃብር ቆፋሪ ነበርኩ። ይህም ማለት በእስር ቤት ሕይወቴ በየቀኑ ወዳጆቼ የነበሩትን የወንጀል ሰለባዎች እቀብር ነበር ማለት ነው ሲሉ ክሌማንት አቢፉታ አብራርተዋል። የፍርድ ሂደቱ ላለፉት 15 ዓመታት የቀድሞውን መሪ ሴኔጋል ውስጥ ለፍርድ ለማቅረብ የተካሄደውን ትግል ከፍጻሜ ያደርሳል ተብሎ ይታመናል። የቀድሞው የቻድ ፕሬዚደንት ሂሴን ሀብሬ እንደ አውሮፓውያን ዘመን አቆጣጠር በ1990 ዓ ም በመፈንቅለ መንግሥት ከሥልጣን ከተባረሩ ጀምሮ በስደት ይኖራሉ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ማረፊያቸው የት እንደሆነ ባያውቁትም ሃንጋሪ ዋና ከተማ ቡዳፔሽት ወደሚገኘው ትልቁ ባቡር ጣቢያ ከፍተኛ ቁጥር ያላቸው ስደተኞች በመፍለስ ላይ ይገኛሉ። በስደተኛው ብዛት የተነሳም ወደ ምዕራብ ሀገሮች የሚያመራውን የባቡር መስመር እንዲዘጋ አስገድዶታል። መስታወት አራጋው ዝርዝሩን ይዛለች።
ከሰኞ ጀምሮ ለሁለት ቀናት በመቶዎች የሚቆጠሩ ስደተኞችን የጥገኝነት ማመልከቻ ጥያቄዎች ሲያስተናግዱ የቆዩት የጀርመን ፖሊሶች የከሊቲን የባቡር ጣቢያ ሐሙስ ዕለት ለቀቁ። የሃንጋሪ መንግስት ያለ አውሮፓ የቪዛ ፈቃድ ስደተኞችን ወደ ሀገሪቱ እንዲገቡ ፈቅዶ ነበር። ከስደተኞች ቁጥር መብዛት የተነሳ መቀጠል አልቻለም እንጂ
የሚረዳን የለም፣ ሁሉም ይዋሻል። ስለ ሰዎች ሰብአዊ መብት፣ ስለ ዓለም አቀፍ የሰው ልጆች መብት ይናገራሉ። ለየትኛው መብት እንደቆሙ ግን አላወቅንም።
ሐሙስ ዕለት በተደረገው የአውሮፓ ህብረት ስብሰባ ላይ የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ስለ ተፈጠረው ችግርና መፍትሄው አንስተው ነበር።
The Hungarians are full of fear. People in Europe are full of fear.
እኛ ሃንጋሪያን በፍርሃት ተሞልተናል። የአውሮፓ ነዋሪዎችም እንዲሁ። ምክንያቱም ባለስልጣናቱም ሆኑ ስለ ጉዳዩ የሚመለከታቸው ይህን ችግር ሊፈቱት አልቻሉምና።
የ28 የአውሮፓ ሀገሮች ከመካከለኛው ምስራቅ፣ ከእስያና ከአፍሪካ በረሃብና በጦርነት ሳቢያ የሚፈልሱትን 332,000 ስደተኞች ቁጥር ለመቀነስ በሚደረገው ጥረት አጣብቂኝ ውስጥ ገብተዋል። ይህ የፍልሰት ቁጥር ከሁለተኛው የዓለም ጦርነት ጀምሮ እየጨመረ መጣ እንጂ አልቀነሰም። በተለይም ጀርመን በየዓመቱ እስከ 800,000 የሚደርሱ ስደተኞችን በመቀበል ላይ የምትገኝ ሀገር ናት።
You know, the problem is not a European problem. The problem is a German problem.
ችግሩ የአውሮፓ ብቻ አይደለም፣ ለጀርመኖችም ትልቅ ችግር ነው። ማንም ስደተኛ በሃንጋሪ መቆየት አይፈልግም። በዚህም ምክንያት ቁጥራቸው አነስተኛ የሆኑትን ቀሪዎቹን ስደተኞች ለማስተናገድ ለሃንጋሪ ከባድ አይሆንም። ማንም ስደተኛ በሃንጋሪ ብቻ ሳይሆን በስሎቫኪያ፣ በፖላንድ ወይም በኢስቶኒያ መኖር አይፈልግም።
የጣሊያን፣ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በጋራ ችግሩን ለመፍታት የሚያስችል ስምምነት ፈርመዋል። 28ቱ የአውሮፓ ሀገራት በጋራ በመሆን ስለ ችግሩና መፍትሄው ለመነጋገር ለመስከረም 10 ቀጠሮን ይዘዋል።
ክብራትና ክብራን አድማጮች፣ ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችን እየተጋመሰ ነው። በነገራችን ላይ በኢንተርኔት ለመከታተል የምትፈልጉ amharic.voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ።
አየር ላይ በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ አለን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ብትሉ ታገኙናላችሁ። ናይል ሳት ላይም አለን።
በስቱዲዮ ቴክኒሽያናችን ኦድሬስ ሪጅስ፣ ፕሮግራማችንን እየመራች የምትገኘው ብርሃን ኃይሉ ነች። ቴሌላይን ባክም አብሯት አለ። አስተናጋጆቻችሁ ቆንጅት ታዬና
እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ጤና ይስጥልን ቪዎች። አቶ ኃይለማርያም ደሳለኝ የኢህአዴግ ሊቀመንበር ሰሞኑን ጉባኤ ባጠናቀቁበት ወቅት ለተቃዋሚዎቹ በሚያገናኙና አንድ በሚያደርጉ ላይ አብረን ለመስራት የሚያለያዩን ደግሞ ለመተጋገል ዝግጁ ነን ሲሉ ጥሪ አድርገዋል። ነገር ግን ተቃዋሚዎች ይህንን ጥሪ አዲስ ሳይሆን አሮጌ የነበረ ከአሁን በፊትም የነበረ ነው፣ አዲስ ነገር አላየንበትም በማለት ሲያጣጥሉትና አስቀድመው ውድቅ ሲያደርጉት ይሰማል። ውድቅ ከማድረግና ከማጣጣል ይልቅ እውነት ከሆነ እኛም ከኢህአዴግ ጋራ ለመገዳደርም ሆነ ለመተባበር ዝግጁ ነን ማለቱ ለህዝባችንም ለፓርቲዎቹም የተሻለ አይሆንም ነበር ወይ? በዚህ ሁኔታ በማጣጣልና ለመፈራረቅ የት ይደረሳል ነው? እስካሁን ድረስ በዚሁ መንገድ ነው የተሄደው እና ለምን በኢንጌጅመንት መልክ ከኮንፍሮንቴሽን ወጥተው ኢንጌጅ ለማድረግ ኢህአዴግን ለምን አይሞከርም? ተቀራርበው ሊገዳደሩና ቢወዳደሩ ለህዝቡም ለፓርቲም ለሁሉም ይጠቅማል እላለሁ። አመሰግናለሁ።
እዮብ ነኝ ከዋሽንግተን ነው የምደውለው። በእናንተ ዝግጅት አቶ ሰይፈ ኃይሉ የመቀሌ ዩኒቨርሲቲ መምህር የሆኑትን ቃለ ምልልስ ሰማሁ። በእርግጥ በእውነቱ የሚደነቁ ሰው ናቸው። ከአንድ ተማርኩ ከሚል ሰው የሚጠበቅ ነው እውነትን ማስተማር፣ እውነትን መናገር ነው የአንድ ምሁር ዋናው ትልቁ ተልእኮ መሆን ያለበት። ብዙ ተማሪዎችን ቀርጸው የሚያወጡት በውሸት ሳይሆን በእውነት ለእውነት በእውነት የሚናገሩ ምሁራን ነው ኢትዮጵያ የሚያስፈልጋል። ዛሬ መዓት መዓት የዩኒቨርሲቲ መምህር የሚባሉ አሉ፣ ግን አይደመጡም፣ አይናገሩም፣ ሀቁንም አይናገሩም። ስለ ሀቅ ለሀገር ጉዳይ ለህዝብ የሚናገሩ ሰዎች የግዴታ ያስፈልጋሉ። እና እኔ አቶ ሰይፈን በጣም አደንቃለሁ። ጥሩ ትንታኔ ነው የሰጡት፣ ሀቅ ነው የተናገሩት። ምንም የማያወላውል ሁኔታ በደንብ ሀቁን አስቀምጠው አስተምረውናል ማለት ይቻላል። ስለዚህ ሌሎችም ምሁራንን የሚሉ እባካችሁ ሀቁን ተናገሩ፣ እውነቱን ተናገሩ፣ ለሀገር ግንባታ ለህዝብ እድገት እውነቱን ተናገሩ። አመሰግናለሁ። አቶ ሰጠን በድጋሚ
በኢሜይል የላካችሁልንም አላችሁ አስተያየቶቻችሁን፣ ጥቂቱን እስኪ እናሰማ።
የመጀመሪያው አስተያየት ሰጪ እንዲህ ይላሉ። ወያኔ መራሹ ኢህአደግ ሁሌም የሚያስበውና የሚከነከነው ለስልጣኑ ነው። ስልጣኑን ለማስጠበቅ ሰራዊቱንና ደህንነቱን መከታ አድርጎ ይንቀሳቀሳል። በብአዴን ውስጥ በስልጣን ላይ የተቀመጡት ሰዎች አብዛኞቹ የሌላ ብሔር ወይም የኤርትራ ደም ያላቸው ሲሆኑ፣ ጥቂቶቹ ደግሞ የህዝብም ሆነ የክልላቸው ጉዳይ የማያስጨንቃቸው ናቸው።
አማሮች በየቦታው እየተሳደዱና እየተገደሉ ባሉበት በአሁኑ ዘመን ላይ ያለ የአማራ ወኪል ነኝ የሚል ድርጅት ይህንን በሚመለከት እንዴት ሀሳቡን እንኳን አቅርቦ አይከራከርም በማለት ይጠይቃሉ። የአማራው ክልል ለሱዳንና ለሌሎች ክልሎች እየተሰጠ ነው። ለምንድን ነው እንዲህ የሚደረገው ብሎ እንዴት አይከራከርም? የሚገርም ነው። በአዴን የሚባለው ድርጅት የወያኔ ጉዳይ አስፈጻሚ በመሆን እወክለዋለሁ የሚለውን ህዝብ እያሰቃየ ነው ብለዋል።
ስደብ ሲባል ይሳደባል፣ እስር ሲባል ያስራል፣ ግደል ሲባል ይገድላል፣ አስተባብል ሲባል ያስተባብላል። ከዚያ ውጪ ከአማሮች መሃል ሙዚቀኞችንና ተወዛዋዦችን መርጦ የወያኔን በዓል ያደምቃል። እጅግ ያሳዝናል ሲሉ አስተያየታቸውን ቋጩ።
ሰላም ቪኦኤዎች፣ እንደምናችሁ። እግዚአብሔር ይመስገን ደህና። የረጅም ጊዜ አድማጫችሁ በሆንም የምጽፍላችሁ ለመጀመሪያ ጊዜ ነው ያሉን ደግሞ ዳግማዊ ዮፍታሄ ይባላሉ። ከአዲስ አበባ
መስጠት የምፈልገው አስተያየት አሉ ዳግማዊ፣ መስሪያ ቤቴ ቦሌ መንገድ አካባቢ በመሆኑ በተለያዩ ጊዜዎች ባለስልጣናት ወደ ውጭ ሲሄዱ ወይም ከውጭ ሲገቡ ፌዴራል ፖሊሶች መንገዱን ዘግተው የሚተላለፈውን እግረኛም ሆነ መኪኖች ላይ የሚያደርሱት እንግልት የከፋ እንደሆነ ያለው።
ታክሲ ማግኘት አይቻልም፣ ማለፍ ወይም መቆም አይቻልም፣ ቢሮ ለመግባት ወይም ለመውጣት አይቻልም። እኔ የምለው እነዚህ ባለስልጣናት ከህዝብ እንደዚህ ተነጥለው እንዴት ሊመሩ ይችላሉ? ይሄ እኮ ለህዝብ ያላቸውን ንቀት የሚያሳይ ነው ካሉ በኋላ፣ ስለዚህ እባካችሁ ባለስልጣኖቻችን ሰው ሁኑ ጥቅስ የሚለውን መልእክቴን አስተላልፉልኝ። ሰው ከሰው ተነጥሎ ስለማይኖር አመሰግናለሁ አሉ ዳግማዊ ዮፍታሄ።
ተከታዩ አስተያየት ሰጪ ሰላማዊ ትረታ ናቸው። የአዲስ አበባይቱ ሄኖክ ያቀረባቸው ልማታዊ የእህል ነጋዴ ማኅበር ፕሬዚደንት ከኢትዮጵያው ስታቲስቲክስ ኤጀንሲ ያላነሰ መረጃ ይዘው ቀርበዋል። የቀረበው መረጃ ግን በሸማቾች መረጋገጥ አለበት። የወቅቱን ያህል ዋጋ ለማወቅ ልማታዊ የእህል ነጋዴ ማኅበር ፕሬዚደንት መሆንን አይጠየቅም። ሰላማዊ ትረታ ነኝ፣ አዲስ አበባ።
ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው ወይም የነጻው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
ከምሽቱ 3:38 ሆነ አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈውን መደበኛ ስርጭት ነው እያደመጣችሁ ያላችሁት። ቀጥሎ ባህልና ማህበረሰብ ይቀርባል።
የቋንቋው አጠቃቀም ስርዓት ማሽቆልቆል ብቻ ሳይሆን በከፍተኛ የትምህርት ተቋማት ሳይቀር ቋንቋው ሊሰጥ ከሚችለው ጥቅም በታች ነው ለጥቅም በመዋል ላይ ያለው የሚል አስተሳሰብ አለ ሲል ይንደረደራል ባህልና ማህበረሰብ በምሽቱ ቅንብሩ። ቋንቋው አማርኛ ትኩረት እያደር እያሽቆለቆለ የመጣው የቋንቋ አጠቃቀሙና ፈተናውን ለመታደግ ብቻ ሳይሆን ከጊዜ ጋር ለሚያድገው ፍላጎት ተስማሚ ይሆን ዘንድ ለብልጽግናው ጭምር የታለሙ ብልሃቶችን ይመለከታል።
ተወያዮቹ ዶክተር ሂሩት ካሳው የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ማዕከል ዳይሬክተርና የቋንቋዎች ጥናት ባለሙያ መምህርና ደራሲው ሊቀ ሕሩያን በላይ መኮንን ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከጥቂት ወራት በፊት የተዋወቀውን የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችም መለስ ብሎ በማስታወስ አሉላ በመግቢያ ላይ በወረወረው ጥያቄ ይጀምራል።
ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲያችን በዚህ ጉዳይ ላይ ስራውን እንደጀመረ ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። 2025 ላይ ከ10 ዩኒቨርሲቲዎች አንዱ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮች መሰረት አድርገው ነው የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ፣ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው።
መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነው እና ሊቀ ሕሩያን በላይ መኮንን ወደ እርሶ ልሻ። ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮችም አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና እርሶ መምህርም ኖት፣ የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሀንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ?
እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ አንዳንዴ የቃል እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ እጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋው ውስጥ እየተቀላቀለ በተለይም የተማረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ። በሀገራችን አበባል ሳይሸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሺህ መባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ሌሎችም የአውሮፓ አሁን የሰለጠኑ የሚባሉት ቋንቋዎች እንግሊዘኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት። እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሴም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ ያራዳ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ።
መልካም። አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን። የአማርኛ ቋንቋ አሳሳቢነትና ይህን ችግር ለመቋቋምና ብሎም ለቋንቋው ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከትን ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን። አመሰግናለሁ።
ተከታዩ ዝግጅት የተፈጥሮ አካባቢ ነው። አዘጋጅና አቅራቢ ሰሎሞን አባተ። የተፈጥሮ አካባቢ ፕሮግራም ባለቤት ሰሎሞን እዚሁ አጠገቤ ነው ያለኸው። ምንድን ነው ያለህ ዛሬ?
ለዛሬ የያዝነው ቆንጂት የተፈጥሮ አካባቢ ጉዳይ ነው፣ የአየር ንብረት ለውጥ ጉዳይ ነው። ሰሞኑን በዩናይትድ ስቴትስ ሰሜናዊ ግዛት አላስካ ውስጥ አንድ ዓለም አቀፍ ጉባኤ ተካሂዶ ነበረ፣ ከተፈጥሮ አካባቢ ጉዳይና ከአየር ንብረት ለውጥ ጋር የተያያዘ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተገኝተዋል። እዛ አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት ወይም አሁን ስራ ላይ ያለ ዩናይትድ ስቴትስ ፕሬዚደንት በአርክቲክ ክበብ አካባቢ ሲገኝ ቢሮ ውስጥ እያለ ማለት ነው የመጀመሪያ የሆነ ጉብኝት አድርገዋል ፕሬዚደንት ወደዛና ትልቅ ትኩረት የተሰጠው ስብሰባ ጉባኤ ነው የተካሄደው። የአካባቢው ሀገሮችም ተገኝተዋል፣ ሩሲያን፣ ኖርዌይን እና ካናዳን የመሳሰሉ። ይህንን አስመልክቶ የጉባኤውን ምንነት እንዲያብራሩልኝ አንድ ኢትዮጵያዊ ሳይንቲስት ጋብዣለሁኝ። ዶክተር ጌታቸው አሰፋ ይባላሉ። እሳቸው ምን እንደሚሰሩ አሁን ያስተዋውቁና ወደ ውይይታችን እንዘልቃለን።
ዩኒቨርሲቲ ኦፍ ካልግሪ በምዕራብ ካናዳ የላይፍ ሳይክል አሰስመንት የሚባል የምርቶችና አገልግሎቶች መጀመሪያ እስከ መጨረሻ ያላቸውን የአካባቢ ብክለት እንዲሁም የኃይል ፍጆታ የመሳሰሉትን የሚያጠና ባለወንበር ነኝ። ፋኩልቲ ኦፍ ኢንቫይሮንመንታል ዲዛይን ማለት ነው።
ሊቀመንበር ነው።
የዚህ መስክ ሊቀመንበር ነኝ ማለት ነው። በዛ ላይ ያው ተባባሪ ፕሮፌሰር ነኝ
የካልጋሪ ዩኒቨርሲቲ። ዶክተር ጌታቸው አሁን የደወልኩልዎት ሰሞኑን በሰሜኑ ንፍቀ ክበብ በተለይ ደግሞ በአርክቲክ ክበብ አካባቢ ስላለው ሁኔታ የተነጋገረ አንድ ጉባኤ፣ የግግር በረዶ ጉባኤ ነው እንደውም ግሌሽየር ኮንፈረንስ ተብሎ የተጠራ ጉባኤ ተካሄዶ ነበረ አላስካ ውስጥና ፕሬዚደንት ባራክ ኦባማም ተገኝተዋል። ትናንትና ማምሻውን ነው የተመለሱት ከዛ ሶስት ቀን ቆይተው። ይሄ ጉባኤ ብዙ ተጠብቆበታል እና በጣም ብዙም ሲነገር ነበር ስለዚህ ጉባኤ። ለመሆኑ በአሁኑ ጊዜ የዚህ ጉባኤ አስፈላጊነት አላስካ ላይ የመካሄዱ ጠቃሚነት ምንድን ነው ዶክተር ጌታቸው?
መልካም። ይሄ ጉባኤ መጀመሪያ የተደረገበት ወቅት ጥሩ ወቅት ነው። ለምን ብንል ወደ ታህሳስ አካባቢ ወይም በአውሮፓውያን አቆጣጠር ዲሴምበር በዚህ ዓመት መጨረሻ ላይ
ከሁለት ሶስት ወር በኋላ ማለት ነው
ወሳኝ ጉባኤ አለ፣ ዓለም አቀፍ ጉባኤ። ይህ ጉባኤ እስካሁን የነበረውን የዓለም የአካባቢ አየር ሙቀት ለዋጭ ጋዞችን ልቀት የመቀነስ ስምምነት በአዲስ የሚተካው አዲስ ስምምነት ደግሞ በጣም ከፍተኛ ቅነሳ የሚያሳይ ካልሆነ ብዙ ያው መዘዞች ያሉት ከመሆኑ አኳያ በጣም የሚጠበቅ ጉባኤ ነው የፓሪሱ ጉባኤ። እና እንግዲህ ወቅቱ እዚህ የአላስካው ጉባኤ መደረጉ ከወቅታዊነቱ አንጻር ጠቃሚ ነው። ሁለተኛ ደግሞ የተደረገበት ቦታ በዓለማችን ምናልባትም የዓለም የአየር ንብረት ለውጥ አመላካች ዋና ጠቋሚ መሪ ጠቋሚ አድርገን የምንወስደው ክፍለ ዓለም ነው አላስካ የሚገኝበት ማለት ነው። የአርክቲክ የምንለው ለምን እንደምናውቀው የበረዶ መቅለጥ፣ ከዛ ደግሞ የባህር ጠለል ከፍ ማለት፣ እንዲሁ የጎርፍ መጥለቅለቅ የመሳሰሉት ነገሮች በብዛት እና በከፍተኛ ፍጥነት ከተቀረው ለምሳሌ አላስካን ከተቀረው የአሜሪካ ግዛቶች በምናነጻጽርበት ሰዓት የሙቀቱን መጨመር አማካይ እንዲሁ የባህር ጠለል ከፍ ማለትም በሁለት ጥፎ ነው እናገኘዋለን የአላስካው ከተቀረው የአሜሪካ ግዛት ማለት ነው።
ፕሬዚደንት
እነዚህ የተሰበሰቡት አገሮችም ይሄ አመላካች የሆነው ጠቋሚ የሆነው ነገር በዋናነት የሚሆኑባቸው አገሮች እንደ ካናዳ፣ ራሻ፣ ሌሎች የአውሮፓ ሀገሮች እንደ ኖርዌይ የመሳሰሉት ሀገሮች የተሰበሰቡበት ጉባኤ ነው።
አሁን ፕሬዚደንት ባራክ ኦባማም ወደዚህ ጉባኤ ሲንቀሳቀሱ አላስካውያን አሁን ያለውን የአየር ንብረት ለውጥ ተጽዕኖ እየቀመሱት ነው፣ እያዩት ነው ራሳቸው ብለው ተናግረው ነበረ። ምን ማለታቸው ነው?
ልክ ነው። ምንድን ነው አሁን ዝም ብለን አላስካ ብቻ በምናይበት ሰዓት እንዲያውም ፕሬዚደንቱ እዛ ባደረጉት ንግግር 24 ደቂቃ አካባቢ በፈጀው ንግግራቸው ላይ ምንድን ነው የሚሉት አንድ ሌላ ሳይንቲስት የተጠቀመበትን ነው እና አላስካ ብቻ በየአመቱ የሚቀልጠው የበረዶ መጠን ሲያነጻጽሩ በቁጥር ወደ 75 ጊጋቶን ነው ያሉት። እሳቸው ለሰው እንዲገባ ያስረዱታል ዋሽንግተን ለሚያቅ ሰው ከናሽናል ሞል ብሎክ ከኮንግረስ ከሊንከን ሜሞሪያል ያለውን ብሎክ የሚያክል በረዶ በአመት አላስካ ውስጥ ብቻ ይቀልጣል አሉ። እኔ ወደ
ከአዲስ አበባ ጋር እስቲ ስናስተያየው ለኢትዮጵያውያን ቀረብ እንዲሁም ደግሞ ከማዘጋጃ ቤት እስከ ለጋህር ድረስ ያለውን ብንል ይቀራረባል ወይም እስከ ብሔራዊ ቲያትር ያለው
ሰው ካረሰው ሰለሞን የአክሱም ሐውልት በሚመለስበት ሰዓት እናስታውሳለን። የዛሬ 10 ዓመት እና በሁለት አንቶኖቮች መቶ ስንት ነገር ሲደረግ ነበር እና ያ 160 ቶን ነው የሚመዝነው እና የእሱን ያክል 460 ሚሊዮን የአክሱም ሐውልቶች ማለት ነው በአመት የሚቀልጠው በረዶ ነው። ስለዚህ ያው አድማጮች ምናልባት ያ የሚገልጽ ይመስለኛል እና ይሄ እንግዲህ አላስካ ብቻ የሚሆነው ነገር ነው የምናየው እና ከ1979 በፈረንጆች አቆጣጠር አሁን ሲታይ የበጋ የባህር የበረዶ ሽፋናቸው በ40% ቀንሷል እዛ አላስካ ውስጥ ማለት ነው። እና እየኖሩት ያለ በንግግራቸው የሚጠቆሙት ዛሬ የምንኖረው እዚሁ አላስካ አሁን ያለ ችግር ነው የአየር ንብረት ለውጥ እንጂ ወደፊት የመጪው ትውልድ የሚጋፈጠው አይደለም የሚል ነው እና ከአመላካችነቱ ከጠቋሚነቱ አንጻር ቦታው ወሳኝ ነበር እላለሁኝ።
አንድ ተቀማጭ የዩናይትድ ስቴትስ ፕሬዚደንት ስራ ላይ ያለ ማለት ነው በዚህ በአርክቲክ ንፍቀ ማን ነው በአርክቲክ ክበብ አካባቢ ሲገኝ ፕሬዚደንት ባራክ ኦባማ የመጀመሪያው ናቸው እና ትርጉሙ ምንድን ነው?
ትርጉሙ በግል ራሳቸውም ለሚያደርጉት ነገር በጣም ወሳኝ ነው። እንዲያውም ይገርማል አሁን እስካሁን ይሄ ነገር እንግዲህ እንዳልነው አመላካች የሆነ ጠቋሚ ነው ብዙ ነገር እየሆነበት የነበረ ሰዎች ምናልባት በ10 በ20 ዓመት ውስጥ መፈናቀል ያለባቸው ሰዎች ይኖራሉ ከዛ ክፍለ ግዛት ማለት እና ፕሬዚደንቱ አምናም የዛሬ 6 ዓመትም ከሚናገሯቸው ንግግሮች አንጻር እና ከሚያስቀምጧቸው ግቦች አንጻር የቅነሳ ግቦች አንጻር አሁን ወደ ፓሪስ ሲሄዱ በደንብ ታጥቀው እንደሚሄዱ ነው የምገምተው። እርግጥ ኦሮማይ እናውቀዋለን ይዘው ሄደዋል ወይም አሜሪካ ምን ያክል ለመቀነስ እንደምትፈልግ ለፓሪሱ ጉባኤ አስረክባለች፣ ኢትዮጵያም እንዳስረከበች ሁሉ ማለት ነው። እና አዲስ የቁጥር ለውጥ ላናገኝ እንችላለን ፓሪስ የሄዱ ፕሬዚደንት ኦባማ። ነገር ግን ሌሎቹን ከማሳመን እና በዓለም አቀፍ ደረጃ አንድ ወሳኝ የሆነ ስምምነት ከመድረስ አንጻር ወሳኝ ሚና ይጫወታል ብዬ አስባለሁ። ትርጉሙም ትልቅ ነው ብዬ አምናለሁ።
ዶክተር ጌታቸው በዚህ በሰሞኑ ስብሰባ ላይ የተሳተፉት አካባቢው እዛ በአርክቲክ አካባቢ ቅርበት ያላቸው ሀገሮች ናቸው። የይገባኛልም ጥያቄ ያላቸው ናቸው። ለነገሩ ብዙዎቹ የተቃቀሷቸውን ቅድም እንደ ሩሲያ፣ አሜሪካ፣ ኖርዌይ የመሳሰሉትና ካናዳን እንደዚህ አካባቢዎች ጨምሮ ማለት ነው። ኢትዮጵያን ስንመለከት በብዙ ሺህ ኪሎ ሜትሮች ርቆ ነው የሚገኘው ይሄ ቦታ። በእርግጥ ከዓለም ዙሪያ የተሰባሰቡ ሳይንቲስቶች ተሳትፈዋል በዚህ ስብሰባ ላይ። ትርጉሙ ለመሆኑ ምንድን ነው ይሄ የአርክቲክ አካባቢ በኢትዮጵያ ላይ ያለው?
አሁን እንግዲህ ቀጥታ የአርክቲክ አካባቢ ወደ አንድ ሀገር ኢትዮጵያን ብለን እንዲያው ማያያዝ እንኳን ቢከብድ፣ አጠቃላይ ግን ትርጉሙ ይሄ አካባቢ አርክቲክ የምንለው አካባቢ የዓለምን የአየር ንብረት ከሚዘውሩት ሞተሮች አንዱ ነው እና ልክ እዚህ የሚሆነው ነገር ያው ኢትዮጵያም ሆነ ሌላ ቦታ የሚሆኑ ነገሮች ተያያዥነት አላቸው። ሁሉም አንድ እንግዲህ አንድ የአየር ንብረት ነው ያለን። የተለያየ አገራዊ ወይም ብሔራዊ የአየር ንብረት የለንም።
አዎ፣ ለምንድን ነው ይሄን ጥያቄ ያነሳ ሁሎት አንድ እኔና እርሱን ቁጭ ብሎ አዲስ አበባ ላይ ወይም ሐዋሳ ላይ ወይም ጎንደር ወይም አፋር ላይ ሆኖ የሚሰማ ሰው ለምንድን ነው እኔና እርሱን መስማት ያለበት አላስካ ላይ ስለሚካሄድ ጉባኤ፣ በአላስካ ጉዳይ ስለሚካሄድ ጉባኤ፣ በሰሜን ዋልታ ጉዳይ ስለሚካሄድ ጉባኤ ለማለት ነው።
አዎ፣ በጣም ጥሩ ነው። አሁን ምንድን ነው እንትኑ መገለጫዎቹ ይለያያሉ እንጂ እንዳልኩት አንድ የአየር ንብረት ስለሆነ ያለው ለምሳሌ ኢትዮጵያ ውስጥ በሰሞኑን ያው የምናውቀው በአፋርና በተለያዩ ሆኑ የተከሰቱ የድርቅ ሁኔታዎች አሉ። እርግጥ እነዛ የሚያያዙት ከኤልኒኖ ጋር ነው፣ በየዚህ በሰባት በአስር ዓመት ከሚከሰት ክስተት ጋር ነው። ነገር ግን ከአልበርታ ካለውበት ግዛት ካናዳ ጀምሮ እስከ አፋር፣ ከዛ ደግሞ የዚህ የሰላማዊ ውቅያኖስ ምዕራብ አካባቢ ዋሽንግተንና ኦሪገን ስቴት ያለው የእሳት ቃጠሎ በምናይበት ሰዓት እንዳለ የተያያዙ ነገሮች አሉት።
የፊታችን ህዳር መጨረሻና ታህሳስ መጀመሪያ አካባቢ የሚካሄደውን የፓሪሱን ዓለም አቀፍ የተፈጥሮ አካባቢና የአየር ንብረት ጉባኤ በትልቅ ተስፋ ነው ዶክተር ጌታቸው የሚጠብቁት። ዶክተር ጌታቸው ከዶክተር ጌታቸው ጋር ያደረግነውን ቀሪ የውይይቱን ክፍል ከዌብሳይታችን ማግኘት ይቻላል። በሌሎች አጋጣሚዎች በሌሎች ርዕሶች ላይ ዶክተር ጌታቸውን ይዤላችሁ መለሳለሁኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሚር ሄክማቴ የተባለ የአሜሪካ ዜጋ ኢራን ውስጥ በውሸት የስለላ ክስ ከታሰረ እንደ አውሮፓ አቆጣጠር ነሐሴ 29 ቀን ባለፈው ቅዳሜ ማለት ነው 4 ዓመት ሞላው። የኢራን ባለሥልጣኖች አሪዞና የተወለደውን የቀድሞ ማሪን ያሰሩት ከ4 ዓመታት በፊት ዘመዶቹን ለመጠየቅ ወደ ሀገሪቱ በሄደበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባወጡት መግለጫ የኢራን መንግስት አሚር ሄክማቴን ለሰብአዊ ቸርነት ሲል እንዲለቀው በድጋሚ ጥሪ አድርገዋል። የሄክማቲ ቤተሰቦች በገጠማቸው የፍትህ ጉድለት ተስፋ ያለመቁረጥ ስሜት አሳይተዋል። አሚርም የቀድሞ ማሪ እንደመሆን መጠን ፍትህ በጎደለው እስራቱ ትልቅ ብርታት አሳይተዋል ሲሉም ጆን ኬሪ አሞግሰዋል። ጆን ኬሪ አያይዘውም ፕሬዚደንት ኦባማ በቅርቡ ለአሜሪካውያን አርበኞች ባደረጉት ንግግር አሚር ሄክማቲን ወደ ሀገሩ እንዲመለስ በሚያደርጉት ጥረት ከመቀጠል የሚያቆማቸው ነገር እንደማይኖር መግለጻቸውን ተናግረዋል። ፕሬዚደንት ኦባማ ባደረጉት ንግግር ኢራን ውስጥ ፍትህ በጎደለው መንገድ ስለታሰሩት አሜሪካውያን ሁሉ ተናግረዋል።
ጆርናሊስት ጄሰን ረዛይን ሹድ ቢ ሪሊስድ፣ ፓስተር ሳይድ አብዲኒ ሹድ ቢ ሪሊስድ፣ አሚር
ጋዜጠኛ ጄሰን ሬዛያን መለቀቅ አለበት፣ ፓስተር ሰኢድ አበዲኒ መለቀቅ አለበት፣ የዩናይትድ ስቴትስ ባህር ወለድ ባልደረባው አሚር ሄክማቲ መለቀቅ አለበት። ኢራን ሮበርት ሊቪንሰንን እንድናገኝ ልትረዳን ይገባል። እነዚህ አሜሪካውያን ወደ ሀገራቸውና ወደ ቤተሰቦቻቸው መመለስ አለባቸው።
የውጭ ጉዳይ ሚኒስትር ኬሪ በበኩላቸው የኢራን መንግሥት ሰይድ አቤዲንን፣ ጄሰን ራይዘንና ሄክማቲን ከእስር እንዲፈታ፣ ሮበርት ሊቪንሰንን ለማግኘትም ኢራን ከዩናይትድ ስቴትስ ጋር እንድትተባበር ጥሪ አቅርበዋል ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለዛሬ ሐሙስ ምሽት ያስተናዳናችሁ ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራማችንን የመራችልን ከቴሌ ላይን ባክ ጋር ሆና ብርሃን ኃይሉ ነች።
ቴክኒሻኑ ኦድሬስ ሬጅስ፣ እንደዚሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
ቆንጂት ታየንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። The Voice of America.